ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 22 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሰኔ 22 ቀን 574 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በወለጋ በቤኒሻንጉልና በሌሎችም ቦታዎች የአማራውን ገበሬና አርሶ አደር እያፈናቀሉ እየገደሉና ለስደት የሚደረጉት አሸባሪዎች የአገዛዙ ድጋፍ እንዳላቸው በብዙ የአይን መስክሮች ተጋለጠ ነው። ነገር ግን አገዛዙ በሽብርተኝነት የፈረጃቸውን ወያኔዎች የአንድዮሽ የሽንፈት የተኩስ አቁም ሲያደርግ የሰጠው ምክንያት ገበሬው እንዲያርስ የሚል ነበር። አስቂኝ ቢባል ሲያንሳው ነው። የምርጫ ድራማ፣ የጦርነት ድራማ። አገዛዙ ወያኔን ወጋው አሰርኩ ገደልኩ ይላል እንጂ እስካሁን የሚጠቀመው በወያኔው ህጋራዊት መሆኑም አይረሳም። ያገዛዙን የአንድዮሽ ተኩስ አቁም ስምምነት አስመልክቶ ድንቄም ድል ድንቄም ሉዓላዊነት በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ አተታ በቅድሚያ እናሰማለን። በማስከተልም በላይ ተሰማ ምርጫውን አስመልክተው የላኩልንን ትዝብት በመጨረሻም ከሶስት ዓመታት በፊት በሐምሌ ወር 2010 ዓ.ም የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ በሚል ርዕስ በሐማቱማ የቀረበውን ትንታኔ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሰኞ ሰኔ 21 ቀን በትግራይ ባልታሰበና ባልተጠበቀ ሁኔታም አገዛዙ የአንድ ወገን የተናጠል ተኩስ ማቆም ስምምነት ባወጀ በጥቂት ሰዓታት ውስጥ የወያኔው ቡድን ታጣቂዎች የመቀሌ ከተማን መቆጣጠራቸው ታውቋል። አገዛዙ የአንድ ወገን የተኩስ አቁም ማድረጉን ለማሳወቅ ባሰራጨው መግለጫም የወያኔ ቡድን በወታደሩ ላይ ላካሄደው ጥቃት በተደረገ ያጸፋ እርምጃም የቡድኑን ወታደራዊ ተቋም መደምሰሱን፣ አመራሩን ሞትና ቆስለኛ ማድረጉን፣ መዋቅሩን ማፈራረሱን ገልጾም በትግራይ ውስጥ የተፈናቀለውን ህዝብ ለመርዳት መንግስታዊ አገልግሎቶችን ለማስጀመርና መሰረተ ልማቶችን መልሶ ለመገንባት ሲጥር ቆይቷል ብሏል። በተጨማሪም ገበሬው ተረጋግቶ የእርሻ ስራውን እንዲያከናውንና የእርዳታ ስራው ከወታደራዊ እንቅስቃሴ ነፃ ሆኖ እንዲሰራጭ፣ እንዲሁም ሰላምን የሚመርጡ የወያኔ ርዝራዥ አካላት ወደ ሰላም እንዲመጡ ለማስቻል በትግራይ ጊዜያዊ አስተዳደር የተጠየቀው የአንድ ወገን የተኩስ አቁም ያለ ቅድመ ሁኔታ ታውጇል ብሏል። የወያኔ ቡድን የወሰደው እርምጃና በተከታታይ የሰጠው መግለጫ አገዛዙ ከሰጠው መግለጫ ጋር ተቃራኒ ሆኖ ተገኝቷል። ወታደሮቹ ከመቀሌ ከተማ በወጡ በሰዓታት ጊዜ ውስጥ የወያኔ ቡድን ታጣቂዎች ወደ መቀሌ ከተማ የገቡ ሲሆን የቡድኑ ቃል አቀባይ ጌታቸው ረዳ ለውጭ ሀገር የዜና ተቋሞች በሰጠው መግለጫ ታጣቂዎቹ መቀሌን 100% የተቆጣጠሩ መሆናቸውን ተናግሯል። አገዛዙ ስለወሰደው እርምጃ እስካሁን የሰጠው መግለጫ የለም። በሌሎች የትግራይ ከተሞች ስላሉት ሁኔታዎች የሚታወቅ ነገር ባይኖርም የሻቢያ ኃይል ከትግራይ መውጣቱን የሻቢያ ምንጮች ገልጸዋል። የአንድ ወገን የተኩስ አቁም ስምምነት ጦርን ከመቀሌም ሆነ ከትግራይ ማስወጣት ጋር የሚያገናኘው የለም የሚሉ ክፍሎች ምናልባትም የወያኔ ቡድን እንደሚለው ባለፈው ሳምንት ጦሩ ተከታታይ ሽንፈት ስለደረሰበት ሳይሆን አይቀርም በሚል ግምታቸውን ይሰጣሉ። ሌሎች ደግሞ አገዛዙ ቀደም ብሎ ከምዕራብ አገሮችና ከሌሎች ጋር ያደረገው ስምምነት ውጤት ነው ይላሉ። አገዛዙ የወሰደውን የአንድ ወገን የተኩስ አቁም እርምጃ አስመልክቶም ቻይናና የዩናይትድ አረብ ኤምሬትስ ድጋፋቸውን ሲገልጹ አሜሪካ፣ እንግሊዝ እና አየርላንድ የጸጥታው ምክር ቤት በትግራይ ጉዳይ ላይ እንዲሰባሰብ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አገዛዙን መሪ ካነጋገሩ በኋላ በሰጡት መግለጫ በትግራይ ተኩስ አቁም እንደሚተገበር እምነት አለኝ ብለዋል። በሶማሌና በአፋር ድንበር አካባቢዎች ያሉት ግጭቶች አሁንም እየተባባሱ በመሄዳቸው የኢስሙላውን ምርጫ ለማካሄድ አስቸጋሪ ሆኗል ተብሏል። በሶማሌና በአፋር ክልሎች የድንበር ይገባኛል ጥያቄ አሁንም ተባብሶ የቀጠለ በመሆኑ ዜጎች እየተፈናቀሉና እየተጉላሉ ከመሆናቸውም በላይ ጳጉሜ አንድ ይካሄዳል ለተባለው ድራማ አስቸጋሪ ሁኔታ መፍጠሩን ነዋሪዎች ለዜና ተቋሞች ገልጸዋል። የአፋር ኃይሎች አዳይቱ የተባለችውን ከተማ በቁጥጥር ማድረጋቸውን የሚቃወሙት የሶማሌ ነዋሪዎች ያገዛዙ የጸጥታ ኃይሎች ወደ ቦታው መጥተው አስፈላጊውን መፍትሄ እንዲሰጡ ቢወተውቱም ተግባራዊ ሊሆን እንዳልቻለ ለዜና ተቋሞች ገልጸዋል። በታንዛኒያ ታስረው የነበሩ 28 ታዳጊ ወጣቶች ተፈተው ወደ አገራቸው የተመለሱ መሆናቸው ታውቋል። ቀደም ብሎ እነዚህ ወጣቶች እድሜያቸው ከ18 ዓመት በላይ ከሆኑ ሌሎች 36 ወጣቶች ጋር ተይዘው በታንዛኒያ እስር ቤት የነበሩ ሲሆን የታንዛኒያ ሕግ እድሜያቸው ከ18 ዓመት በታችና ለአቅመ አዳም ያልደረሱ ወጣቶችን ማሰር ስለሚከለክል እነዚህ ታዳጊዎች ወደ አገራቸው እንዲመለሱ አድርጓል። በአሁኑ ወቅት ከፍተኛ ቁጥር ያላቸው ኢትዮጵያውያን በታንዛኒያ እስር ቤት ውስጥ የሚገኙ ሲሆን አገዛዙ እነዚህን አስፈትቶ ወደ አገራቸው እንዲመለሱ ለማድረግ ያደረገው ጥረት አነስተኛ መሆኑም እየተነገረ ነው። ዜና አረፍት። ታዋቂውና ታጋዩ ኮሎኔል ምሩ ወንዴ ከዚህ ዓለም በሞት ተለዩ። እድሜያቸው በዘጠናዎቹ ውስጥ የሚገኘውና የመጀመሪያው የክብር ዘበኛ ጦር ትምህርት ቤት ምሩቅ የሆኑት ኮሎኔል ምሩ በርከት ያለውን የእድሜያቸውን ጊዜ በትግል ውስጥ ያሳለፉ ናቸው። በ1950ዎቹ መጨረሻ የንጉሱን አስተዳደር በመቃወም ለበርካታ ዓመታት በእስር ቤት አሳልፈዋል። በደርግ ዘመን ከእስር ቢፈቱም እና በኋላም የጎንደር ክፍለ ሀገር አስተዳዳሪ ሆነው ቢሾሙም ደርግ በወጣቶች ላይ የሚያካሄደውን ጭፍጨፋ በመቃወማቸው የደርግ ባለስልጣኖች ካጠመዱላቸው አፈና አምልጠው የኢሃፓ ሰራዊት ወደሚንቀሳቀስበት አካባቢ በመሄድ ከኢሃፓ ጋር ተቀላቅለዋል። የኢሃፓ አባል ሆነው ለተወሰኑ ዓመታት በገጠር ከቆዩ በኋላም ወደ ሱዳን በመውጣት አገር ወዳድ በሚባለው አሰባሳቢ ድርጅት ውስጥ በመሆን በወቅቱ በደርግ ላይ ትግል ሲያካሄድ የነበረውን ታጋይ በማስተባበርና በማበረታታት ሲታገሉ ቆይተዋል። ደርግ ከተገረሰሰ በኋላ የወያኔን አገዛዝ ሲቃወሙ የቆዩ ከመሆናቸውም በላይ ቀሪውን ጊዜያቸውን በአሜሪካ አሳልፈዋል። ኮሎኔል ምሩ ወንዴ አገራቸው የተመለሱት ከጥቂት ዓመታት በፊት ነበር። ነፍስ ይማር እንላለን። አድማጮቻችን፣ ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። ¶¶
አጉል ነው
ድንቀም ድል ድንቀም ዱአላዊነት ብለን ነበር የሚለው አነጋገር እንደ ይሃፓ የሰለቸው አለ ማለት ከቶም አይቻለም ያልነው እንዳይሆን ፈላጊዎች የመጀመሪያዎቹ እኛው ነን ሀቅ መራራ ነውና ሀቅ ይሆናል ብለን ፈንፈራ የምንናገረው ሆነ የምናቀርበው ሀቅ ያልነውና ሀቅ ያልነው አልሆን ብሎ ቢያስገርመን ቢያሳፍረን የመጀመሪያዎቹ ደስተኞች እኛው በሆን ነበር ግን እስከዛሬ አልሆነም ሙሴ ሳይሆን ሙሶሎኒ ነው ያልነው በጸረ ህዝብነት የወያኔ ልጅ ነው ያልነው የኦሮሞ ጠባብነት ባገዛዙ አማካኝነት አገር ሊያጠፋ ነው ያልነው ሁሉ ሀቅ ሆኖ ባሽቷል ኮሎኔሉ ዋሾ ጥራዝ ነጠቅ ግብዝና በስልጣን ጥም ያበደ ነው ያልነውስ መች ማጋነን ሆኖ ተገኘ ያላልነው አልሆነም ብሎ ለመመጻደቅ ሳይሆን ታሪካችን ያስተማረንን ሀቅ መገንዘብ መጨበጥ አክቶን እና ኢትዮጵያን ጎዳን መጫወቻ አደረግን በሚል ግዴታችንን መወጣት እንዳልቻልን ዛሬም ለማቅረብ ነው ወያኔ ተመልሶ መቀሌን ያዘ ካላፈረና አሜሪካ በላይለኝም ካላለ ጨርቆስ ላይገባ የሚከለክለው የለም የግብዝን አንጻራዊ ግዙፍ ጦር ይመክታል ያቸንፋል የሚሉት የዘረኞቹ ጦር ወገቡን የተመታን ወያኔ ማሸነፍ እንዳቃተው ስንል እንደነበረው እነሆ ግልጽ ሆኖ ይገኛል ሞራላቸው የደቀቀው ግን ከመነጠፍ መልከስከስ ጎዳና መራቅ ያቃታቸው የሰው ትሎች ኮሎኔሉን አሁንም ሊደግፉ ደፋ ቀና ሲሉ እያዳመጥናቸው ነው ስንት ደም የፈሰሰለትን ከተማ ፈርጥጦ ለወያኔ አስረክቦ ባለበት የሰላም ሰው ስለሆነ መቀሌን ለቀቀ ሊሉን ይቃጣቸዋል የሰላም ሰው ከሆነ ለምንስ በፊት ያ ሁሉ ጦርነትና ደም መፋሰስ አስፈለገ አርሶ አደሩ እንዲያርስ ጦሩ ለምን መቀሌን ትቶ መውጣት ተገደደ የኢትዮጵያን ህዝብ ንቀዋልና በተልካሻ ማጠየቂያቸው ሁሉ ክህደት ውርደታቸውን የሚሸፋፍኑ መስሏቸው ይገኛል ለጠባብና ዘረኛ ዘፋኝ 100 ሚሊዮን ተዋጣ ሲሉን ደሙን ለአገሩ ያፈሰሰው ጀግና ሁሉ ረስተዋል ከመቼውስ እንዲህ ለፍርጠጣ ፈጠናቸው ከወራት በፊት ኮሎኔሉ የአማራውን ታጣቂ ኃይል ካስፈጀ በኋላ ከወያኔ ለመስመር ጊዜ አይፈጅበትም ባል የደረሰብን ውርጅብኝ ቀላል አልነበረም መቀሌ ተያዘ ነገር አለም ዋከተመ ወያኔም ምስጋና ይግባው ያሉ ጥቂቶች አልነበሩም የአማራው ልዩ ኃይልና ሚሊሻ እንጂ ወያኔን ጥጋት ያዙት እነ 10 አለቃ ባጫ ደበሌና የሶፋ ኮሎኔሉ አይደሉም ብንል አናምን ባዩ በረከተ ወያኔ ለመቀደድ እድል ስላገኘ በስልትና በሽምቅ ውጊያ መቀሌን ያዘ አስመስሎ ማቅረቡ የሚጠበቅ ነውና በመቀደድ ላይ አለ በርካታ ወጣቶችንም ስለማረከ ይህን በመጪው ሳምንታት ባያሌ መነዝረዋል አንዳንድ ሐቆችን ጫና ለመስጠት ወያኔ እያለ እንዳለው በውጊያ ጦሩን አሸንፎ መቀሌ አልገባም መቀሌን ሲለቁለት ቢይዝም ትግራይን እንደ በፊቱ ለመቆጣጠር ያለው አቅም አነጋጋሪ ነው ከወዲሁ ከበሮ መደለቁን የተያያዙት ጠባቦችና ባንዳዎች ነገን ቢያስቡበት የተሻለ ይሆናል ብለን መምከር እንሻለን ታዲያ ለምን ኮሎኔሉ የሰማዕትን ደም ረግጦ መቀሌን ለቀቀላቸው? ለምንስ ሮጦ ተኩስ አቁም አወጀ? ለምንስ ድርድር ሲል ቅሌት አዘል ተማጽኖ አሰማ? ለዚህ ሁሉ መልሱ ሉዓላዊነትን ይመለከታል። ኮሎኔሉ ለኢትዮጵያ ሉዓላዊነት የቆመ መስሏቸው ወገባቸውን ሲሰብቁብን የከረሙት ሁሉ ዛሬ ሀፍረትን መከናነብ ተገደዋል። ቀደም እንዳልነው ኮሎኔሉ ራሱ የአሜሪካም የአረቦችም የሻዕቢያም አሽከር የሉዓላዊነት ተጻራሪ ነው። የሀገርን ክብር አስጠብቀም አይችልበትም ብለንም ነበር። ደጋፊዎቹ ሉዓላዊነት በሚል ተጨባጭ ሁኔታና ታሪክን መገንዘብ አጥቷቸው አሜሪካ ላይ ሊሰለፉ ሲብከነከኑ የአሜሪካን ትዕዛዝ ለማስፈጸም ሲራወጥ መክረሙን ማየት አቅቷቸዋል። ከመቀሌ ኮሎኔል ወጥቶ ላጥ ያለውና አገርን የቀለለት ማቅ ያከናነበው አሜሪካ የተኩስ አቁም አውጅና ድርድር ግባ ባለው እዝ መሰረት ነው። ይቀጥላል። አድማጮቻችን በማስከተል በላይ ተሰማ ካባይ ማዶ ምርጫውን አስመልክቶ የላኩልንን ትዝብት እናሰማለን። እቁቡ የተበላ የጨረባ ምርጫ ያው ምናውቃቸው የኮሾዎች ጥርቅም የቅጥረኞች ባንዳ ሰዋይ ተቀማችሁም ብለን ስንመክራቸው የጨረባው ምርጫ ይቅርባችሁ ይያልን ለከርካሳ ወንበር ቃቃ ጨዋታ በስልጣን ጥምናው ዘው ፋይዳ ለማይኖረው ፍሬ ለማያፈራ እንደ ተለመደው ዳግም ህዝባችንን ከርተውት በይፋ ለሮምማው ኦነግ አሳልፈው ሰጡት ሊያስደርጉት ጭዳ። ይሄባ በ97ቱ ምርጫ ጊዜ ለያኔው የኮሾ ተቃዋሚዎች ምንም እንኳን ሐሳቡን እንደማይቀበሉት ቢረዳም ተው ምርጫው አይጠቅምም ብሎ መክሯቸው ነበር። ከልቤታቸው በኋላም እንዳየነው ይሃፓ ያለው አልቀረምና ሆነ። አሁንም እቁቡ የተበላ ይሄ ጨረባ ምርጫ ለሀገራችን ለህዝባችንና ለኛም ጭምር አይጠቅመንም አይበጀንም። ከዚህ የዘረኛ ቡድን የጨረባ ምርጫ ከመሳተፍ ይልቅ ራሳችንን አግለን በዓለም ፊት እርቃኑን አጋልጠን እናስቀረው ብሎ አባ በተደጋጋሚ ጠየቀ አስተረከከ። በጭንቅላቱ ሳይሆን በሆዱ በሚያስበው ቆሾ አሁንም ይህንን ለሀገር የሚጠቅም ምክር ሐሳብ ተጣሮና ትርፍራፊ ለመልቀም ተስገብግቦ ዘረኛውን አገዛዝ በመርጫው ቧልቱ አቅፎና ደግፎ ቆመ። የምርጫው ውጤትም በገዢው አሸናፊነት እንደሚጠናቀቅ ይጠበቃል። አገርን ብቻ ሳይሆን ከርሷችንም ጭምር አስቆዛሚና ቅንድብ ሰባሪ መሆኑ አይቀሬ ነው። እንደተጠበቀው ከዚህ ሸብር ረብ የኢስሙላ ምርጫ ተጠቃሚው ተረኛው አገዛዝ ብቻ ነው የሚሆነው። ከዛስ ምን ይጠበስ ነው ጥያቄው? ለዲሞክራሲና ለህዝብ ብለን ነውና የተወዳደር ነው ምርጫው ተጭበርብሯልና ፍርድ ቤት እንከሳለን አይሉም አይባልም። ሲጀመር ለከርስ አደሩ ዲሞክራሲ ምኑ ናት? ከሆዱስ በስተቀር አገርና ህዝብ አለኝ ብሎ ሳስበው ያውቃል? ሆኖም የከርስ አደር ስባቱ ጥንብ ነው በስናቱ ተብሏልና በዚህ እንለፈው። አገርና መላእተ ህዝቡ ለእናንተ ምናችሁም አይደለምና በስሙአት ነግዱበት። ብትሞክሩም ሰሚ አይኖራችሁምና ቢያንስ ይሄንን ሀቅ ተገንዝባችሁ ከፊቱ ዞር በሉለት። የትግል ጎራውንም እባካችሁ አታግማሙት። የትንግርተኛው ሙሽራ የኦነጉ ሙሴ ምርጫውን ካላሸነፍኩ ጦርነት እገጥማለሁ ብሎናል። በኦሮሙማው ብልግና መንደር ደግሞ ትልቅ አዳራሽ ተጥሎ ብራም ባር ሰበረሎ ኢትዮጵያን ሊያፈርስሎ ተብሎ እየተዘፈነ ሊጨፈርለት ቋምጠው የሚጠባበቁ እንዳሉ እየተወራ ነው። ንግስናው ለምን ያህል ጊዜ ይዘልቃል ለሚሉ መልሶ አነጋጋሪ ነው። ብቻ ከላይ እስከታች በብልግና የስልጣን እርከን ተዋረድ ውስጥ ያሉት ሁሉ ህዝብን የናቁና አገርን ክደው ያዋረዱ የድራማው ተዋናይ አውቋበዶች ናቸውና በቀላሉ አንታለላቸው ለማለት ነው። በትግራይ ህዝባችን ላይ ደግሞ ምርጫውን ተከትሎ ሀውዜን ባስተንጋጭ መልኩ ተደግሟል። የማንነጅን ያለበት ሲባልም ያው አባትና ልጅ ወያኔዎች ለእልቂቱ ተጠያቂዎች ናቸው። ሰለባውማ ያንንም ሆነ አሁን መከረኛው የትግራይ ሰፊው ወገናችን ነው። ልብ በሉ ወያኔ መጀመሪያ ስልጣኑ ከጁ ሲያፈተልክ ለምን እንደሆነ ባላውቅም አስቀድሞ ያስበላው ለነሱ ሲል ማአት ወንጀሎችን በኢትዮጵያ ህዝብ ላይ ፈጽሞ አጥያታቸውን ሁሉ ተሸክሞላቸው የነበረውን በረከት የተባለውን አውሬ ነበር። አዲስ አበባ ለቀው መቀሌ ከከተሙ በኋላ እርስ በርስ ተናቆሩና ተከፋፈሉ። የቀጥረባቡ ጌታቸው አሰፋ ቡድን ያባይ ስኳሪንና የስዩም ቅርሻቱን ግንባር በጥይት ወድሶ እጁን እንደ ጲላጦስ ከደሙ ንጹህ ነኝ ብሎ ታጥቦ ለትንግርተኛው ኮሎኔል እንዲሞገስበት አስከሬናቸውን በገጸ በረከትነት ሸለመው። ሹሙም ግብዝ ነውና ተቀብሎ ለጊዜው ተክራራ አቅራራ። ለቀጥረባቡን ቡድን በዚህ ብልጠቱ ራሱን ከሟች ቤተሰቦቹ ግዘት አዳነ። በዚህ ብቻም አላበቃም። የወራዳውን ስብሐት ነጋን የታሳሪዎች ቡድን ያሉበትን መርቶ በማስያዝ ለአብይ አገዛዝ ያስረከበው ይኸው ቡድን ነው እየተባለ በአሁኑ ጊዜ ዜናው ውስጥ ውስጡን በህዝቡ መሃል እንደ ቋያ ሳት እየዘመተ ይገኛል። በአብይ አንደበት ወያኔ በነፋስ እንደተበተነ ዱቄት ሆኗል ተንኗል ያለውን አባባል ውድቅ ለማድረግ የቀጥረባቡ ቡድን አለና ብሏል። የጦርነት ታምቡሩንም ሰምተን ወይ ወገኔ አስብሎ ጸጉራችንን እያስነጨን ነው። ሌባ የሚጣላው የሰረቀውን ሲካፈል ነው እንደሚባለው በአባትና ልጅ ከሃዲ ወያኔዎች ጠብ ከምንም ውስጥ የሌለበት ንጹህ የትግራይ ወጣትና ህዝባችን በጥይት አራራቸው እየነደደ ይገኛል። በእንቅርት ላይ ጆሮ ደግፍ እንዲሉ በውጭ አገር የሚኖሩ ተጋሮችም ዘላቂ መፍትሄን ከመሻት ይልቅ ከትግራይ ወያኔ ወግነው የትግራይ ህዝባችንን በማያባራ የጦርነት አዙሪት ውስጥ ማግደል ያስጨርሱት ለችግሩ ቤንዚን አቀባይ መሆናቸውን ሰምተናዝናናል። ባጭሩ ይህ የተጋሩ አድራጎት ወያኔን እንጂ የትግራይን ህዝብ አይጠቅመም። እረ ተጋሩ ከህሊናችሁ ታረቁና እባካችሁ የትግራይ ወገናችንን ከእልቂት ታደጉት። በየትኛውም አይነት የእምነት ተቋም ዘረኝነት ኃጢአት ነው ተብሎ ተወግዟል። አገራችን ኢትዮጵያ በታሪኳ አይታ የማታውቀው የአገር ውርደትና የህዝብ ጭፍጨፋ ሊደርስባት የቻለው እነኚሁ የወያኔ ዘረኞች ባመጡት ተስቦ ነው። ታዲያ ሁሉን ያሳተፈ ህዝባዊ ጉባኤ በማካሄድ የሽግግር መንግስትን በዲሞክራሲያዊ መንገድ መስርተን ችግራችንን ለመቅረፍ እየቻል ለአንድ ወይም ለሁለት ስግብግብ የጥቅመኞች ቡድን ፍላጎት ብቻ ለማርካት ሲባል ህዝባችንን የምናስፈጀው ለምን ይሆን? ለምንስ ያገራችንን አንድነት አናግተንና ፈርሳታለን? ዛሬ ሳይሆን ድሮ ኢትዮጵያ ከራሷ ተርፋ አውሮፓን ለመመገብ የሚያስችል በቂ የሆነ ለም የቆዳ ስፋት ያላት አገር ናት ብሎ ሌላ ሳይሆን በዛን ጊዜ ወራሪ ጠላታችን የነበረው ጣሊያን በይፋ የመሰከረልን ሀቅ ነበር። ታዲያ ከኛ አልፎ ለሌላ የሚተርፍ ሰፊ መሬት እስካለን ድረስ ለምን ዘረኝነት ባጠመደልን ወጥመድ ውስጥ ገብተን እናልቃለን? አሁንም ቢሆን ጊዜው ገና አልመሸምና ከህሊናችን ታርቀን አገራችንን ከጠላቶቿ ተከላክለን እናድናት። አገራችን አይናችን ናት። አይኑን ያጣ ሰው ይታወራል። አገሩን የሚያጣ ሰው ዘለዓለም ተዋርዶ በባርነት ይኖራል። ጎበዝ ሰከን ብለን እስቲ እናስብበት። አሁንም መፍትሄው ያለው በእጃችን ነውና የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ።
በሃማ ቱማ
ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ።
ለጨቆኞች ገዥነት መከተል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋጠባ ተሸውደው በጭቆና ማጥስት ሲገለበጡና ለለቅሶ ሲደረጉ ይኖራሉ። ለ45 አመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 አመት መራራ ትግል በኋላ የህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹማግን ተወለደ። ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጣራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ ፍቅር ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ፍራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚሰኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያቁና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ይሰየምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ይደርስ ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። ባገነናዊ ግን ባክሮ አሜሪካ የነሆለለ መንግስት ነው የምትመኝልን ለታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አለንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ። አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግል ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመቅጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቀ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መስክ መሀይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው።
በሰሞኑ የታየውን የሻቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦችነን አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ፍልጡን ህዝብነን፣ አማራ ኢትዮጵያኖች ኋላቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ፣ ወዘተ ሁሉ የጅሎቹን ፎግራቸው እርድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን፣ ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻቢያ የተረሸኑ ወጣቶችን፣ መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ፣ ለጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ህዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲባርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሀቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትወርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀፍቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳናው ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቹ ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷን አጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባሽ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ አገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥተው ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለ ገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባሽ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጽአትና መከራ። በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቅጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክ የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ይሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ያፓን የአማራትም ክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሶ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጠላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጥኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል። በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋ ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? በስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነፃ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋና አካፋ በለው ተብሏል። ባንዳና ካሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ።
መድበስበስና መዘንጋት የሌለባቸው ሀቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በእጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያስተሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? سفتيو يجبياز من مكران ناس كاين تقبله شكونو يجبياز من يوياني اكال هونو هياس من تامت بوياني ونجل تقافاي بمون هزن تبارو اقصتله عديسو شومنا ودنيوچو بقل سبو لاي ترد تارينا يأنس ما تاتي كستت يمي تبقنا اقباب يالومنو የሃያ ስምንት ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራተው ከመቀጥበት አማኔታን ድጋፍን መስጠት ከስህተትን በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ ባዲስ መልክ ሊቀጥሉብን ሊሰየሙብን አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ ፍሬታምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ ማናቸው ለባዕዳድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ ማናቸው አሁንም በጭቆኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለሰውነት ማጀብና በከንቱ መንጫጫት አክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። ኢትዮጵያ ህዝብ የፈለገውና ደሙንም አፍስሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኛው ቀላልለው ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፈኑ ደግፈው ሲንጫጩ ጫጫታውን በንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፋ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆነም አንኖንም። ሀቁ ይነገር ከተባለም እንደ ካህዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ታናፈጣ እስር ቤቶች ባዶ ሳይቀሩ ወደ ገጆች አማትር ለመውደቅ መቼም አይዳዳንም። ከህሊናችን ከእምነታችን ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ላንዴም ለሁሉም ሀገራችን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። ባምባገነኖች ውሳኔና ፍላጎትማ ንገዛ ዘመን አለፈ። ዛሬ ራሳችን ችግር መፍቴ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 አመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቀና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ ያገራችንን እጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑም። መደመር የሚሉት ፈሪጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከግንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንሳ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያሰቃየ ያለው አሬ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆኖ መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይ ታባሻገብ ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ፈኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰል እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል። በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገሉ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቀጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው፣ በተስፋ መክነፍ የለመደባቸው፣ በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳደሮች። እቅጩ ይህ ነው። የኢትዮጵያ ሕዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን።